ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The United States is proud to work with you to eradicate terrorist safe havens, to cut off their finances, and to discredit...
የሽብርተኞችን መጠጊያዎች ለማጥፋት የገንዘብ ምንጮቻቸውን ለማንጠፍ የከሰረ አስተሳሰባቸው እንዲከሽፍ ለማድረግ ዩናይትድ ስቴትስ ከእናንተ ጋር በመስራቷ ትኮራለች።
የዩናይትድ ስቴትስ ፕሬዚደንት ትላንት በኒውዮርክ አፍሪካ መሪዎች ጋር በተገናኙበት ወቅት ካደረጉት ንግግር የተቀነጨበ ለዝርዝር ሪፖርቱ ከዜና ለጥቆ በሚቀርበው በዕለቱ አብይ ርዕስ ጠብቋቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የዛሬ ሐሙስ መስከረም 11 ቀን 2010 ዓ ም ምሽት አስተናጋጆች እኔ አዳነች ፍስሐዬና
እኔም ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ በምትደቅነው የኒውክሌር መሳሪያ አደጋ ምክንያት አዲስ ማዕቀቦችን እንደሚጥሉ ገልጸዋል። በሰሜን ኮሪያ ላይ ስላላቸው ፍጥጫ ስትራቴጂ ለማውጣት ሲሉ ከደቡብ ኮሪያና ከጃፓን መሪዎች ጋር ተገናኝቶ ለመነጋገር እየተዘጋጁ ነው። ትራምፕ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከደቡብ ኮሪያ ፕሬዚደንት ሙን ጃይን ጋርና ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ምሳ ላይ በተናጠል ከተናገሩ በኋላ አንድ ላይ ተሰባስበው ይነጋገራሉ። ሰሜን ኮሪያ በተደጋጋሚ ስለምታካሄደው የኒውክሌርና ቦሊስቲክ ሚሳይል ፍተሻዎች እንደሚነጋገሩ ታውቋል። ትራምፕ በሰሜን ኮሪያ ላይ አዲስ ማዕቀቦች እንደሚጥሉ አስታውቀዋል። ሆኖም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከጣላቸው የሰሜን ኮሪያን ወደ ውጭ የሚላኩ እቃዎችንና የኤነርጂ አቅርቦቶችን ኢላማ ከሚያደርጉ ማዕቀቦች በምን እንደሚለይ እስካሁን ባለው ጊዜ ግልጽ አይደለም።
የዩናይትድ ስቴትስ የጸጥታ ጉዳዮች አማካሪ ኤች አር ማክማስተር ፕሬዚደንት ዶናልድ ትራምፕ ከሁለት ዓመታት በፊት የኢራን የኒውክሌር ፕሮግራም እንዳይዳብር ለመግታት ከተደረገው ዓለም አቀፍ ውል ዩናይትድ ስቴትስን ለማስወጣት ወስነው እንደሆን ሲጠየቁ ከመናገር ተቆጥበዋል። ውሳኔው ዩናይትድ ስቴትስ በኢራን ላይ የሚኖራት ሰፊ ስትራቴጂ አካል ይሆናል ብለዋል። ጉዳዩ ይፋ ሲሆን የኢራንን የማናጋት ባህሪ የሚያጤንና የአሜሪካን ወሳኝ ጥቅም የሚያስቀድም ዓላማ ያለው ሰፊ ስትራቴጂ ሆኖ ይቀርባል ሲሉ ማክማስተር ኤንቢሲ ለተባለው ቴሌቪዥን ተናግረዋል። ትራምፕ ትላንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለጋዜጠኞች ሲናገሩ ከኢራን ጋር ስለተደረገው ስምምነት ውሳኔ ላይ መድረሳቸውን ጠቁመዋል። ስለ ውሳኔው ግን በዝርዝር የተናገሩት ነገር የለም።
ሂሪክን ማሪያ በእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ ፖርቶሪኮና ዶሚኒካን ሪፐብሊክ ላይ ከባድ ዝናብ አውርዷል። ቀደም ሲል የመላ ደሴቲቱ የኤሌክትሪክ መብራት በሂሪክኑ ምክንያት ጠፍቷል። ብዙ ቦታዎችን በጎርፍ አጥለቅልቋል። ቢያንስ የአንድ ሰው ሕይወት ጠፍቷል። ዶሚኒካን ሪፐብሊክ ላይ ደግሞ የአውሎ ነፋሱ ኃይል የቀነሰ ቢሆንም ጉዳት ማድረሱ አልቀረም። የዩናይትድ ስቴትስ ግዛት በሆነችው ፖርቶሪኮ ላይ የደረሰው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ለዘጠና ዓመታት ያህል ባልታየ መልኩ ከባድ እንደሆነ ተገልጿል። ነዋሪዎቹ በየአካባቢው ቦታዎች ሊገናኙ የሚችሉበት ሁኔታ ባለመኖሩ ስለደረሰው ጉዳት የተሟላ መረጃ እንደሌለ ታውቋል።
ሜክሲኮ ላይ በደረሰው ከባድ ርዕደ ምድር ምክንያት ደግሞ በተደረመሱ ሕንፃዎች ውስጥ የተቀበሩ ሰዎችን ፍለጋ የመድን ሠራተኞች ዛሬም የተሯሯጡ ናቸው። በርዕደ ምድሩ አደጋ እስካሁን ባለው ጊዜ ከ230 በላይ ሰዎች አልቀዋል። ትላንት በአንድ ትምህርት ቤት ላይ በተደረገ ፍለጋ የመድን ሠራተኞች በስብርባሪዎች ውስጥ የተቀበረች ልጅ አይተው በሕይወት ያለች መሆኗን ለማወቅ እጇን እንድታንቀሳቀስ ሲጠይቋት ከማንቀሳቀስ አልፋ ስሟን እንደነገረቻቸው፣ ሁለት ልጆችም አብረዋት እንዳሉ ሮዶልፎ ሩቫርካ የተባለ የመድን ሠራተኛ ፎርቶ ለተባለ የቴሌቪዥን ጣቢያ ገልጿል። ሌሎች አስከሬኖችም አሉ። በሕይወት የተረፉ ሰዎች ካሉ አናውቅም ሲል አክሏል።
እስራኤል የፊታችን ሰኞ የሚካሄደውን የኢራቅ ኩርድ ሕዝበ ውሳኔ በመደገፏ በቅርቡ ከቱርክ ጋር ያሻሻለችው ግንኙነት እንደገና ሻክሯል። ህዝበ ውሳኔ የሚደረገው በኩርድ ነጻ ሀገርነት ላይ ለመወሰን ሲሆን አንካራ የተቃውሞ ምርጫ ለአካባቢው አሳሳቢ አንደምታ ይኖረዋል በማለት ስታወግዘው ቆይታለች። ዘጋቢያችን ዶሬን ጆንስ ከኢራን የላከችውን ዘገባ ትስታበላቸው ታቀርበዋለች።
እስራኤል የኢራቅ ኩርዶችን የራስን እድል በራስ የመወሰን መብት መደገፏ ከቱርክ ጋር ግጭት ውስጥ እንዳስገባት ስጋት ፈጥሯል። እስራኤል ለበርካታ ዘመናት የኩርድ ግዛትን ከአረቦችና ከኢራን ትንኮሳ እንደሚከላከላት አዋሳኝ ድንበር ነው የምትቆጥረው። ቱርክ ግን ያረኩና ያልተረጋጉ የራሷ ወዳን ኩርዶች በግዛቷ ስላላት እስራኤል ህዝበ ውሳኔውን መደገፏን አውግዛለች። በአካባቢው አገሮች በብዛት ያገለገሉ የቀድሞ የቱርክ ዲፕሎማት አይድን ሴልሰን ለጉዳዩ ከአንካራና ከቱርክ ፕሬዝዳንት ሪሴፕ ጣይብ ኤርዶጋን የተሰጠው ምላሽ እስካሁን ትዕግስት የተሞላው ነው ይላሉ።
In the government media, there are many articles saying, look, Israel is behind Iraqi Kurdistan's independence, but...
በመንግስት የመገናኛ ብዙሃን እስራኤል የኩርዲስታንን ነጻነት እንደምትደግፍ የሚጠቁሙ በርከት ያሉ መረጃዎች ይወጣሉ። መከተል ያለብን ግን የመንግስት መገናኛ ብዙሃን የሚሉትን ሳይሆን ከአንካራ የሚሰጠውን ምላሽ መሆን አለበት። እስካሁን ኤርዶጋን ኩርድን በማስመልከት እስራኤል ላይ ወቀሳ ያቀረቡበትን ግን እኔ በበኩሌ አልሰማሁም።
እንደ አውሮፓ አቆጣጠር በ2010 ዓመተ ምህረት እስራኤል ጋዛ ላይ የጣለችውን የኢኮኖሚ ቀባ የጣሱ 10 የቱርክ ተወላጆችን ኮማንዶዋ ከገደለ በኋላ ቴላቪቭና አንካራ ተቃቅረው ቆይተው በቅርቡ ነው ዲፕሎማሲያዊ ግንኙነት የመሰረቱት። እስራኤል ኩርዶች ጋር ሽርክና አላት የሚለውን የቱርክ ጥርጣሬ ያባባሰው ግን በክልሏ ውስጥ የሽምቅ ውጊያ የሚያካሄደውን በአሸባሪነት የተፈረጀ ፒኬኬ የተባለ ኃይል የቀድሞ የእስራኤል ከፍተኛ ጀነራል ያሪ ጎላን ነውጠኛ ቡድን አይደለም ማለታቸው ነው። ይህ አመለካከታቸው ከአንካራ ከፍተኛ ቁጣን ነው ያስከተለው። የቀድሞ የቱርክ ዲፕሎማት ሴሊያን ግን ጠቅላይ ሚኒስትር ነታንያሁ ፒኬኬ ነውጠኛ ቡድን እንደሆነ አረጋግጠዋል። ሁለቱም ወገኖች ልዩነታቸውን እንደያዙ በጋራ ሊሰሩ ተስማምተዋል በማለት አጣጥለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኬንያ ውስጥ ባለፈው ወር የተካሄደው ምርጫ ውጤት ጉድለት አለበት ተብሎ ከተሰረዘ በኋላ እንደ አውሮፓውያን ዘመን አቆጣጠር በመጪው ጥቅምት 26 ቀን በአዲስ መልክ ምርጫ እንዲካሄድ መወሰኑን ባለሥልጣኖች ባለፈው ማክሰኞ ገልጸዋል። የሀገሪቱ ነጻ የምርጫ ኮሚሽን ያወጣው መግለጫ ኮሚሽኑ ከፍተኛው ፍርድ ቤት በወሰነው መሠረት ደረጃውን የጠበቀ ምርጫ እንዲካሄድ ለማስቻል ሲል ምርጫው በአዲስ መልክ ጥቅምት 26 እንደሚካሄድ ለሀገሪቱ ሕዝብና ለሚመለከታቸው ሁሉ ለማስታወቅ እንሻለን ብሏል። የማጣሪያው ምርጫ ጥቅምት 17 ቀን እንዲካሄድ ነበር የተወሰነው። ይሁንና ተቃዋሚ ፓርቲዎች ጊዜው እንዲገፋ ጠይቀዋል። በሀገሪቱ ሕገ መንግሥት መሠረት ከከፍተኛው ፍርድ ቤት ብይን በኋላ ማጣሪያው ምርጫ በ60 ቀናት ውስጥ መካሄድ ይኖርበታል። 60 ቀኑን የሚደፍነውም እንደ አውሮፓውያን ዘመን አቆጣጠር ጥቅምት 31 ይሆናል።
በመጨረሻም የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ በሀገሪቱ በመጪው ወር ነጻና ፍትሐዊ ምርጫ ሊካሄድ የሚችልበት ምቹ ሁኔታ መፍጠሬን፣ የወደፊት መሪዎች በሀገሪቱ ሰላም እንዲዘልቅ ለማድረግ የሚችሉበት መንገድ መጥረጌን እተማመናለሁ ብለዋል። የላይቤሪያዋ መሪ ከአሜሪካ ድምፅ ሬዲዮ ባደረጉት ቃለ መጠይቅ የሀገሪቱ ሰላም ከሽግግር ጊዜው በኋላም እንዲዘልቅ የሚያስችሉ ተቋማት ተመስርተዋል ሲሉ አስገንዝበዋል። በ12 ዓመታቱ የፕሬዝዳንትነታቸው ወቅት በድርጅታቸው ውስጥ የሚኖሩትን ቦታዎች ለመሙላት ሳይቀር ምርጫ ማድረጋቸውን በመጥቀስ ዲሞክራሲ መስርተናል ሲሉ ትላንት ተናግረዋል። ላይቤሪያ ውስጥ ከሁለተኛ ጊዜ የእርስ በርስ ጦርነት በኋላ ከ12 ዓመታት በፊት ምርጫ ከተካሄደበት ጊዜ አንስቶ ሰርሊፍ ሀገሪቱን ሲመሩ ቆይተዋል። ሆኖም በሕጉ መሰረት የሁለት ፕሬዝዳንትነት ስልጣናቸው ጊዜ አብቅቷል። ስለሆነም እሳቸውን ለመተካት ከ26 የተለያዩ ፓርቲዎች የተወከሉ 20 ተወዳዳሪዎች ለሀገሪቱ ፕሬዝዳንትነት ቀርበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ያንዱን ለቅምሻ
በወቅቱ ከሰሩት ስራ አንጻር በየሙያ ዘርፋቸው አንድ የፈጠሩት ነገር አለ ወይም ባደረጉት አስተዋጽኦ በተቀባይነት ያው ሰውም ድምጽ እንዲሰጥበት ምርጫም እንዲቀርብበት አድርገናልና አንዳች ነገር ያበረከቱ ሰዎች ናቸው ተብሎ ሊወሰድ ይችላል አድርገዋለም።
ታምራት ኃይሉ ይባላል። የአዲስ አበባዋ ሳምንታዊ መጽሔት ቁም ነገር ዋና አዘጋጅ ነው። የምሽቱ ባህልና ማህበረሰብ ፕሮግራም እንግዳችን ነው። በሁለተኛው አጋማሽ ጠብቁት። አሁን የዕለቱ አብይ ርዕስ
ከአፍሪካ ጋር በተለያዩ የጋራ ጥቅም ባላቸው ጉዳዮች ላይ አብሮ የመስራት ፍላጎት እንዳላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ትላንት ከ9 የአፍሪካ መሪዎች ጋር የምሳ ላይ ስብሰባ አድርገው አህጉሪቱ ሰፊ ድሎች ያሏት መሆኑን የሚገልጽ ንግግር አድርገዋል፣ ተወያይተዋል። በሌላ በኩል ደግሞ ከ72ኛው ጠቅላላ ጉባኤ ጎን የተደረገው የጸጥታ ጥበቃው ምክር ቤት ስብሰባ በሰላም ተልእኮ ማሻሻያዎችና የግጭቶች ማስወገጃ አጀንዳ ላይ ተነጋግሯል። ስብሰባውን የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን ዘገባ አጠናቅሯል።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ውጪ ለምሳ የተቀመጡት ከኮት ዲቯር፣ ከኢትዮጵያ፣ ከጋና፣ ከጊኒ፣ ከናሚቢያ፣ ከናይጄሪያ፣ ከሴኔጋል፣ ከዩጋንዳ እና ከደቡብ አፍሪካ መሪዎች ጋር ነበር። የጊኒው ፕሬዚደንት አልፋ ኮንዴ የአፍሪካ ህብረትንም በመወከል ነው በምሳ ስብሰባው ላይ የተገኙት። በአዳራሹ ውስጥ የተገኙት አጋሮች ብለው ፕሬዚደንት ትራምፕ ከጠሯቸው የአፍሪካ መሪዎች ጋር ብልጽግናና ሰላምን ለማረጋገጥ ስፋት ባላቸው የምጣኔ ሀብት፣ ሰብአዊና የጸጥታ ጉዳዮች ላይ አብረው እንደሚሰሩ ተናግረዋል።
We hope to extend our economic partnerships with countries who are committed to self-reliance and to fostering opportunities for job creation.
ራስን ለመቻል እድሎችን ለማስፋት አፍሪካም ዩናይትድ ስቴትስም ውስጥ ስራዎችን ለመፍጠር ቁርጠኝነት ካላቸው ሀገሮች ጋር ምጣኔ ሀብታዊ አጋርነታችንን የማስፋት ተስፋ አለ።
ሀብት ለማፍራት ለመበልጸግ ወደ አፍሪካ እየሄዱ ያሉ ብዙ ጓደኞች እንዳሏቸው የተናገሩት የዩናይትድ ስቴትስ ፕሬዚደንት ብዙ ገንዘብም እያፈሰሱ መሆናቸውን አመልክተዋል። አፍሪካ ግዙፍ እድሎችና የተለያዩና ሰፋፊ ገበያዎች ያሏት መሆኑንም ገልጸዋል። ትራምፕ በዓለም ውስጥ እጅግ ፈጣን የተባለ የምጣኔ ሀብት እድገት እያስመዘገቡ ካሉ 10 ሀገሮች 6ቱ የሚገኙት አፍሪካ ውስጥ መሆኑን ያስታወሱት ሚስተር ትራምፕ ግብርናን፣ ኃይል ማመንጨትና ማከፋፈልን፣ ማመላለሻና ማጓጓዣን፣ ጤና ጥበቃን፣ ጉዞና ጉብኝትን ጨምሮ የአሜሪካ ንግዶችና መዋዕለ ንዋይ እያደገ በሚሄድ ሁኔታ እየገቡባቸው ያሉ የተለያዩ ኢንዱስትሪዎች በመላ ሀገሪቱ ውስጥ ህይወትን ለማሻሻልና ለመለወጥ አስተዋጽኦ እንደሚኖራቸው ጠቁመዋል።
We also hope that African firms like the company Sasol consider making investments in the United States.
ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ንዋይ እንደሚያፈሱ ተስፋ አለኝ። ሳሶል የ9 ቢሊዮን ዶላር ኢንቨስትመንት ፔትሮኬሚካል ድርጅት ሉዊዚያና ግዛት ውስጥ እየገነባ ነው። ይህም ለግዛቲቱ አዳዲስ ስራዎችን ይፈጥራል። የአሜሪካ ጠንካራ ሰራተኞችም የነዚህ ስራ እድሎች ተጠቃሚ ይሆናሉ።
ፕሬዚደንት ትራምፕ ከመጣኔ ሀብቱ የጋራ ተጠቃሚነት ንግግራቸው ቀጥለው ያነሱት የአፍሪካን ጤና ጉዳይ ነበር።
But we cannot have prosperity if we're not healthy. We will continue our partnership on critical health.
ጤና ከሌለን ብልጽግና ሊኖረን አይችልም። ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነታችንን እንቀጥላለን።
ዩጋንዳ HIV AIDS-ን በመዋጋት አስመዝግባለች ያሉትን ግዙፍ ስኬት፣ እጅግ አስፈሪ የነበረውን የኢቦላን ወረርሽኝ ለመጋፈጥና ለመዋጋት ጊኒና ናይጄሪያ ያደረጉትን ጥረት፣ ናሚቢያ በጤና ጥበቃ ስርዓቷ ራሷን በመቻሏ ትራምፕ አድናቆታቸውን ቸረዋቸዋል። የዩናይትድ ስቴትስን ዓለም አቀፍ የጤና አጀንዳ ለማበረታታት የጤና ጥበቃ ሚኒስትራቸውን ወደ አፍሪካ እንደሚልኩም ተናግረዋል ፕሬዚደንቱ። ከሁሉም በላይ ግን ብልጽግናችን የሚመረኮዘው ሰላማችን ላይ ነው አሉ ትራምፕ።
The United States will partner with the countries and organizations like the African Union that lead successful efforts.
United States ሁከትን በማስቆም የሽብር ፈጠራን መስፋፋት በመቆጣጠር ለሰብአዊ ቀውሶች ምላሽ በመስጠት የተሳካ ጥረት እያደረጉ ካሉት አገሮችና የአፍሪካ ህብረትን ከመሳሰሉ ድርጅቶች ጋር አጋር ተሆናለች።
በየግንባሩ ያሉ የአፍሪካኖች አደረጆች ጀግኖች በጣም ጀግኖች ሲሉ አወድሰዋል ፕሬዚዳንት ትራምፕ። አፍሪካ ውስጥ ያሉ ግጭቶች ብዙ ሰው ለጉስቁልና መዳረጋቸውን ያነሱት ትራምፕ በመካከለኛ አፍሪካ ሪፐብሊክ፣ በኮንጎ፣ በሊቢያ፣ በማሊ፣ በሶማሊያ፣ በደቡብ ሱዳንና በሌሎችም አካባቢዎች ያሉ ሰዎች እጅግ አደገኛ በሆነ ሁኔታ ላይ እንዳሉ እንደሚገነዘቡ አመልክተዋል። አይሲስን፣ አልሻባብን፣ ቦኮ ሐራምንና አልቃይዳን የመሳሰሉ ቡድኖች ለአፍሪካ ሰላም ስጋት እየደቀኑ መሆናቸውን ተናግረዋል።
The United States is proud to work with you to eradicate terrorist safe havens, to cut off their finances, and to discredit
የሽብርተኞችን መጠጊያዎች ለማጥፋት፣ የገንዘብ ምንጮቻቸውን ለማንጠፍ፣ የከሰረ አስተሳሰባቸው እንዲከሽፍ ለማድረግ United States ከእናንተ ጋር በመስራቷ ትኮራለች።
ደቡብ ሱዳንና ኮንጎ ውስጥ አሁንም የቀጠለውን ሁከት በቅርብ እየተከታተሉ መሆናቸውና ሁኔታው እጅግ እንደሚያሳስባቸው የተቆሙት ፕሬዝዳንት ትራምፕ ሰብአዊ ድጋፍ መስጠታቸውን እንደሚቀጥሉ አስታውቀዋል።
But real results in halting this catastrophe will require an African-led peace process.
ይህንን አደጋ ለማስቆም እውነተኛ ውጤት የሚገኘው ግን በአፍሪካውያን በሚመራ የሰላም ሂደት ነው። የሁሉንም ወገኖች እውነተኛ ቁርጠኝነት ይጠይቃል።
ፕሬዚደንቱ በንግግራቸው ማጠቃለያ የዓለማችን ፈተና ብለው የጠሩትን የሰሜን ኮሪያ አገዛዝ ደቅኖታል ያሉትን ግዙፍ የጸጥታ ስጋት አስመልክቶም አጋርነትን በማጠናከር ላይ ለመወያየት እንደሚፈልጉ ጠቁመዋል። ለሰው ልጅ ደስታና ስኬት ነጻ በራሷ የቆመች ዲሞክራሲያዊ ሀገር እጅግ ተመራጭ መሳሪያ መኪና ነች ብለዋል ፕሬዚደንት ትራምፕ። በንግግራቸው ፍጻሜም የአፍሪካን እድሎች አጉልተዋል።
Africa, I have to say, is a continent of tremendous, tremendous potential.
Africa, የግዙፍ እድሎች አህጉር መሆኗን ልናገር ይገባኛል። ተስፋዋ ብሩህ ነው።
ፕሬዚደንት ትራምፕ ዛሬም ከተለያዩ የሩቅ ምስራቅና የእስያ ሀገሮች መሪዎች ጋር በሰሜን ኮሪያ ጉዳይና በአካባቢው ሰላም ላይ ሲወያዩ ውለዋል። ንግግሮቻቸውና ስብሰባዎቻቸውንም ቀጥለዋል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅትን የሰላም ጥበቃ ስራዎች መለወጥ አፈጻጸምና ክትትል የትናንትናው የጸጥታ ጥበቃ ምክር ቤቱ ስብሰባ የመነጋገሪያ ጉዳይ ነበር። ኢትዮጵያ ለዚህ ለያዝነው ሴፕቴምበር ለመስከረም ማለት ነው ምክር ቤቱን በሊቀመንበርነት የምትመራ በመሆኗ ትናንት የተካሄደውን ስብሰባን በፕሬዝደንትነት የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ኢትዮጵያ ለመንግስታቱ ድርጅት አቅርባዋለች በተባለው አጀንዳ 2378 ተብሎ በሚጠራው ሰነድ ላይ ምክር ቤቱ የተነጋገረው ይህንን የመንግስታቱን ድርጅት ማዘመን ይቻልባቸዋል የተባሉ መንገዶች ተልሟል ወይም ነድፏል የተባለውን ሰነድ ለማዘጋጀት 61 አገሮች መተጋገዛቸውን በትናንትናው ስብሰባ ላይ 71 ተናጋሪዎች የድጋፍ ድምጻቸውን መስጠታቸውንና የምክር ቤቱ ቋሚና ተለዋጭ አባላት በሙሉ ድምጽ የደገፉት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ተናግረዋል። ሰነዱ ዛሬ የደረሰበት አጠቃላይ ስምምነት ላይ አቋም ላይ እንዲደረስ አባል መንግስታቱ ያሏቸውን የተለያዩ ድግነቶች ለማጥበብና ለመዝጋት ለአንድ ወር የዘለቀ ድርድር መካሄዱን ቃል አቀባዩ ተናግረዋል። ይህ ኢትዮጵያ አቅርባዋለች ያሉትን አጀንዳ 2378 ተብሎ የተጠራ ሰነድ ያቀፋቸውን አበይት የሚባሉ ጉዳዮች አስመልክቶ አቶ መለስ በዝርዝር ገልጸውልኛል።
ማሻሻያ ተብለው የተነሱት ጉዳዮች በአራት ዋነኛ ጉዳዮች መክፈል ይቻላል። አንደኛው የተለመደው የሰላም ማስከበር ስራ ግጭቶች ተከስተው ንጹሃን ዜጎች ላይ ጉዳት ደርሶ አገር ከወደመ በኋላ የሚደረግ ነው። ባለፉት 7 አመታት ይሄ እንደገና መፈተሽ አለበት መታየት ያለበት የሚል ሰኔ ሐሳቡ አንደኛው አካል ነው። ይሄ ምን ማለት ነው? አንደኛ ግጭቶች ከመከሰታቸው በፊት ማስቆም የሚቻልበትን መንገድ መሻት ያስፈልጋል። በአገሮች መካከል ለሚካሄዱ በአንድ አገር ውስጥ ለሚካሄዱ ግጭቶች መንስኤ የሚሆኑ ጉዳዮች ይታወቃሉ ወይ? ፖለቲካዊ ምክንያቶች ናቸው፣ ኢኮኖሚያዊ ምክንያቶች ናቸው፣ ማህበራዊ ምክንያቶች ናቸው፣ ከምርጫ ጋር የሚያያዙ ችግሮች ሊሆኑ ይችላሉ፣ ከአካባቢ አየር ሁኔታ መዛባት ጋር፣ ከተፈጥሮ ሀብት ቅርምት ወይም ሽሚያ ጋር የሚያያዙ ሊሆኑ ይችላሉ። እነዚህ ችግሮች ከመከሰታቸው በፊት የቅድመ ማስጠንቀቂያ ስርዓት መገንባት ይቻላል። ችግሮቹ እንደተከሰቱ መፍታት ትኩረት ሊሰጠው የሚገባ ጉዳይ ነው። ስለዚህ ከግጭቶች ከሰላም ማስከበር አንፃር የሚሰሩ ስራዎች አንደኛ ቅድመ ግጭት የሚሰራ ስራ አለ፣ በግጭት ወቅት የሚሰራ ስራ አለ፣ ግጭት ከተከሰተ በኋላ የሚሰራ ስራ አለ የሚል ሀሳብ ነው። ይሄ በጣም ከአዋጭነትም አንፃር በጣም ጠቃሚ ነው። ቀላል ወጪ የሚጠይቅ ነው። የሰው ህይወት መገበርን አይጠይቅም። በንጹሃን ላይ የሚደርስን እንግልት አይጠይቅም። የአገሮችን መፍረስ ይቀንሳል። ይሄ አንደኛው ነው። ሁለተኛ የሰላም ማስከበር ሂደትን ለብቻው እንደ ግብ አድርጎ መውሰድ ተገቢ እንዳልሆነ የሸምጋይነት ሚና መታየት አለበት፣ ሜዲሽንስ አንዱ አካል መሆን አለበት የሚል ነው። ሌላኛው በዚሁ ምዕራፍ ላይ ሊጠቃለል የሚችለው የአገሮች ችግር ተከስቶባቸው የሰላም አስከባሪ ኃይል ይላካል። የሰላም አስከባሪ ኃይል ከተላከ በኋላ ግን ሰላም የመጠበቅ ስራ አለ ብቻ ለመስራት ያለበት። የድህረ ግጭት የዳግም ግንባታ ላይ አስተዋጽኦ ማድረግ ያስፈልጋል። አገሮች እንደገና እንዲቋቋሙ፣ የፈረሱ ተቋማት እንዲገነቡ፣ የተዘጉ ትምህርት ቤቶች እንዲከፈቱ፣ ጦም የሚያድሩ እርሻዎች ምርት ማምረት እንዲችሉ መደገፍ ያስፈልጋል።
ይህንን እንዲያደርጉ የሚጠበቁት ሰላም አስከባሪዎቹ
አገራት፣ የተባበሩት መንግስታት ድርጅት በዛ ደረጃ መስራት ያስፈልጋል። ግጭት ሲከሰት ተዋጊ ወገኖችን አለያይተህ ብቻ መመለስ አይደለም፣ ዳግም መገንባት አለበት። ችግሮት በድጋሚ እንዳይከሰቱ ዋስትና የሚሆነው እንደዚህ አይነት ስራ ነው የሚል ነው አንደኛው አጀንዳ። ስለዚህ የመከላከል ዲፕሎማሲ ድርድርና የሽምግልና ስራ፣ ድህረ ግጭት ማግባባት ስራ እና የዳግም ግንባታ ኢኮኖሚ ጉዳዮች ላይ መሰራት አለበት የሚል ነው።
የሰላም ማስከበር ስራን በተባበሩት መንግስታት ድርጅትና አካባቢ ድርጅቶች ጋር በሚደረግ ቅንጅት ማስወገድ፣ መከላከል ሌላው የአጀንዳው ሀሳብ ሆኖ መቀረጹንም አቶ መለስ አለም አመልክተዋል። ከአቶ መለስ ጋር ያደረኩትን ቃለ ምልልስ ከፌስቡክ ገጻችን እንዲሁም ከዌብሳይታችን ማግኘት ይቻላል። ለአሜሪካ ድምፅ ራዲዮ ከተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ሰሎሞን አባተ ኒውዮርክ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎችና በሌሎችም ስፍራዎች የተቀሰቀሱ ግጭቶች የሕዝቡን የለውጥ ጥያቄዎች አቅጣጫ ለማስቀየር በመንግስት የተቀየሰ ዘዴ ነው ሲል መድረክ ከሰሰ። ዜጎች ይህን ጉዳይ ትኩረት ሰጥተው ከሌላ አካል ጣልቃ ገብነት ውጭ ችግሮቻቸውን በመግባባት እንዲፈቱ አሳሰበ። መንግስት በበኩሉ የግጭቱ መንስኤም ሆነ ችግር ፈጣሪዎች እያጣራ ለሕግ ተጠያቂነት እንደሚያቀርብ አስታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ገና ከርዕሱ መንግስትን በሕግ አፍራሽነት የሚከስ ይመስላል። ርዕሱ ራሱ ባወጣው ሕገ መንግሥት የማይገዛ መንግሥት ለዜጎች በሕይወት መኖርም ሆነ ለሰብአዊ መብት መከበር ደንታ አይኖረውም ይላል። ወረድ ብሎም ያልተከበረ ሕገ መንግሥታዊ ድንጋጌ ያለውን አንቀጽ በመጥቀስ ማንኛውም ኢትዮጵያዊ ወይም በሕጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነጻነት አለው የሚለውን ሕገ መንግሥታዊ ድንጋጌ ለማስከበር ባለመቻሉ እነሆ ዜጎች ከአንዱ ክልል ወጥተው በሌላው ወይንም በጎረቤት ክልል ውስጥ ለግድያና ለመፈናቀል ይዳረጋሉ ይላል። ከዚህ ጋር አያይዞም ላለፉት ጥቂት ዓመታት በተለይም ከ2007 ዓ.ም አገር አቀፍ ምርጫ ወዲህ ሕዝቡ የሰብአዊና ዴሞክራሲያዊ መብቶች እንዲከበሩ፣ መልካም አስተዳደር እንዲሰፍን፣ ሙስና እንዲጠፋ ያደረገውን ትግል አስታውሶ በመንግሥት በኩል የተሰጠው መልስ ግን አሉታዊ መሆኑን ይናገራል። ሰሞኑን በሁለቱ ክልሎች አዋሳኝ አካባቢዎች የተፈጠሩት ችግሮችም ሆን ተብለው የተፈጠሩ እንጂ ከላይ እንደሚባለው በድንበር ምክንያት የተፈጠሩ ግጭቶች እንዳልሆኑ መግለጫው ይናገራል። መግለጫውን ያነበቡት የወቅቱ የመድረክ ምክትል ሊቀመንበር አቶ ሙላቱ ገመቹ ነበሩ።
ለመሆኑ ለዘመናት በሰላም አብሮ የኖረ ሕዝብ አሁን ተነስቶ በድንበር ግጭት ምክንያት ለዚህ ከፍተኛ እልቂትና መፈናቀል እንዲህ ሊደርስ ቻለ ለሚለው ጥያቄ ሀገሪቷን የሚያስተዳድረው ፓርቲና መንግስት ራሱ ባወጣው ሕገ መንግስት የማይገዛ መንግስት መሆኑን አስምረንበት እናገራለን። ይኸውም ሕዝብ ቀደም ሲል ያነሳቸው የዲሞክራሲ፣ የመልካም አስተዳደር ችግሮች፣ የመብትና የስርዓት ለውጥ ጥያቄዎችን ላለመመለስና የህዝቡን ሰላማዊ ትግል አቅጣጫ ለማስቀየር የታቀደ ዘዴ ሆኖ አግኝተናል።
ይሁንና ሰሞኑን በግጭቱ ዙሪያ ቪኦኤ ያነጋገራቸው በመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት የህዝብ ግንኙነትና የሚዲያ ዳይሬክተር ጀነራል አቶ መሐመድ ሰይድ መንግስት የችግሩን መንስኤዎችም ሆነ አጥፊዎቹን አጣርቶ ይፋ እንደሚያደርግና በህግም ተጠያቂ እንደሚያደርጋቸው ነበር የገለጹት።
የግጭቱ መንስኤ አጠቃላይ የደረሰው ጉዳት በግጭቱ ሂደትም ውስጥ በወንጀል የተሳተፉ አካላትንም ጭምር በቁጥጥር ስር አውሎ ለህግ የማቅረብ ተጠያቂነትን የማስፈን የህግ የበላይነትን የማረጋገጥ ጉዳዮች በተከታታይ ይሰራሉ። ይህንኑ የሚያጣራ ቡድን ተቋቁሞ በተጨባጭ እንቅስቃሴ ውስጥ በጊዜ ነው በወቅቱ ነው የገባው እና በማጣራት ላይ ያለው በቅርቡ ግኝቱን ይፋ ያደርጋል የሚል እምነት አለ።
የመድረክ መግለጫ ግን ይህን የሚቀበል አይመስልም። የኢህአዴግ መንግስት አምባገነን ነው በማለትም ህዝቡ የራሱን መፍትሄ መፈለግ እንዳለበት ይጠቁማል። አቶ ሙላቱ ገመቹ፣
የህዝብ መንግስት የገዛ ህዝቡን ያከብራል፣ ይታዘዛል፣ የህዝቡ ተቀጣሪ ነው። አምባገነን መንግስት ህዝቡን ይንቃል፣ የሚከሰቱ ችግሮችን በኃይል ለመፍታት ያምናል፣ ሁሉን ነገር ከስልጣኑ አንጻር ለማየት ይጥራል። ኢህአዴግ በባህሪው በህዝቦች ስቃይ የራሱን የስልጣን ዘመን ለማራዘም ሲል የማይጠቀምባቸው ስልት የለም። መድረክ ኢህአዴግ አዘወትሮ የሚጠቀምባቸውን ስልቶች ጠንቅቆ ያውቃል። አሁን በየቦታው ዳር ድንበርን በማካለል ስልት ህዝቦችን በካደሬዎች አማካኝነት እያጋጨ እያለያየ ለጊዜ ማራዘሚያ የሚጠቀምበት ስልት ነው። ስለዚህ ሁሉም ዜጎች ይህንን ጉዳይ ትኩረት ሰጥተው ችግሮቻቸውን ከሌላ ጣልቃ ገብነት ውጪ ራሳቸው ተቀራርቦ ሊያጋጯቸው በሚችሉት ጉዳዮች ላይ በመግባባት ተወያይተው መፍታት እንደሚችሉ ለማስገንዘብ እንወዳለን። ለዚህም አፋጣኝ ጥሪ እናደርጋለን።
የመግለጫው ጽሑፍ በማጠቃለያው ላይ ለተፈጠሩት ችግሮች ሁሉ ተጠያቂው የኢህአዴግ መንግሥት ነው ሲል ይደመድማል። ስለዚህም በሀገሪቱ ውስጥ በድንበር ጥያቄ ምክንያትና በህዝቦች መካከል በተከሰቱ ግጭቶች ሕይወታቸውን ላጡ ዜጎች ቤተሰቦች መቋቋሚያ እንዲከፈላቸው፣ ተፈናቃዮች በአስቸኳይ ወደ ቀያቸው እንዲመለሱ፣ አጥፊዎች ለሕግ እንዲቀርቡ ጠይቋል። ከዚሁ መግለጫ ጋር የመድረክ አባል ከሆነው ከኢትዮጵያ ሶሻል ዴሞክራቲክ ፓርቲ በደቡብ ኢትዮጵያ ተከስተዋል ስለተባሉ ተመሳሳይ ግጭቶች ትናንት ያሰራጨውን መግለጫ የመድረክ አመራር አባል አቶ ጥላሁን እንደሻው በንባብ አሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን ይቀጥላል። ሁለተኛው የመጽሔት ትንታኔ ርዕስም እዚያው ኢትዮጵያ ውስጥ ነው የሚያቆየን። የዩናይትድ ስቴትስ መንግሥት ለአምስት ዓመታት 40 ሚሊዮን ዶላር የተመደበለት የማኅበረሰብ አቀፍ የኤች አይ ቪ እንክብካቤና ሕክምና ፕሮጀክት በኢትዮጵያ ይፋ አድርጓል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አማካኝነት ይፋ የተደረገው ፕሮጀክት በተለይ ለኤች አይ ቪ ተጋላጭ በሆኑ 200 ወረዳዎች የሚተገበር ነው። ፕሮጀክቱ ይፋ በተደረገበት ሥነ ሥርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ ልኳል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ይፋ ያደረገው የማኅበረሰብ አቀፍ የኤች አይ ቪ እንክብካቤና ሕክምና ፕሮጀክት ለሚቀጥሉት 5 ዓመታት 40 ሚሊዮን ዶላር ወጪ የሚደረግበት ነው። ዓላማውም 90-90-90 በመባል የሚታወቀውና እንደ አውሮፓውያን አቆጣጠር ለ2020 የተያዘው ዓለም አቀፍ ግብ በኢትዮጵያ እንዲሳካ ማገዝ መሆኑ ተገልጿል። ከኤች አይ ቪ ኤድስ ጋር ከሚኖሩ ሰዎች 90%ውን መለየት፣ ከእነዚህ ውስጥ 90% የሚሆኑት የዕድሜ ማራዘሚያ ሕክምና እንዲጀምሩ ማድረግ፣ ሕክምናውን ከጀመሩት መካከል 90% ደግሞ የቫይረሱን መጠን ሙሉ በሙሉ እንዲቀንሱ ማስቻል ናቸው 3ቱ 90ዎች። ማህበረሰብ አቀፍ የሆነውና ተጋላጭ የሆኑ ክፍሎችን ኢላማ ያደረገው ይህ ፕሮጀክት ውጤታማ እንደሚሆን ያላቸውን እምነት በኢትዮጵያ የዩኤስኤአይዲ ዳይሬክተር ሌስሊ ሪድ ለአሜሪካ ድምፅ ተናግረዋል። አሁን የጀመሩት አሰራር እስካሁን ሲከተሉት የነበረና ስኬታማነቱ እንደተረጋገጠ በማብራራት
ባለፉት ዓመታት ብዙ ተምረናል። እናም እዚህ የሚደነቅ ስኬት ላይ ያደረሰን አካሄድ እንደገና ወደ ኋላ አይመልሰንም። እናም ተጠቃሚዎቹን ማዕከል ያደረገውና ለይቶ የሚሰራው የእንክብካቤ አሰራር፣ ይህ ማህበረሰብ አቀፍ የሆነው አሰራር ኢትዮጵያ ኤች አይ ቪ ኤድስን ለማጥፋት የያዘችውን የመጨረሻ ግብ ለማሳካት እንደሚያግዝ የምናስበው አሰራር ነው።
ኢትዮጵያ ኤችአይቪ ኤድስን ከመዋጋት አንጻር ውጤት ያስመዘገበች መምጣቷን ዳይሬክተሯ ተናግረዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2003 2.1 ከመቶ የነበረው የቫይረሱ ስርጭት በያዝነው ዓመት 1.16 ከመቶ መሆኑን በማሳያነት ጠቅሰዋል። እንደ አውሮፓውያን አቆጣጠር በ2003 ከኤድስ ጋር በተያያዘ የሞቱት ኢትዮጵያውያን 87,000 እንደነበሩ፣ ባለፈው ዓመት ግን 20,000 ሰዎች ከዚሁ ከኤችአይቪ ኤድስ ጋር በተያያዘ መሞታቸውን ጠቁመዋል ዳይሬክተሯ። ተገኙ የተባሉ ውጤቶች ግን መዘናጋትን ሊያመጡ እንደማይገባ አስረድተዋል። ማህበረሰብ አቀፍ የሆነው አሰራር ይህንን ክፍተት ሊደፍን እንደሚችል በመጠቆም
There is a fear of some complacency. And so I think that's another reason why
የተወሰነ መዘናጋት እንዳይኖር ስጋት አለን። ይህ የማህበረሰቡን አባል ማሳተፍን ይበልጥ ወሳኝ የሚያደርግ ሌላ ምክንያት ነው። እውነታው ምንድነው? በማስታወቂያ ሰሌዳ አጠገብ ስትታልፍ ትኩረት ላትሰጥ ትችላለህ። ነገር ግን የምታውቀውና የምታምነው ሰው ሲነግርህ ትኩረት የምትሰጠው ጉዳይ ነው። አሁን የምንከተለው አሰራር ያለው ኃይል ይሄ ነው። ሰው ለሰው፣ ጓደኞች ለጓደኞች ያለው ግንኙነት ይህ ሰዎች እንዳይዘናጉ ያግዛል።
ፕሮጀክቱ ለኤችአይቪ ይበልጥ ተጋላጭ በሆኑ አካባቢዎች አተኩሮ እንደሚሰራ ተጠቁሟል። በ200 ወረዳዎች የኤችአይቪ ምርመራ እንደሚደረግ፣ ቫይረሱ በደማቸው የተገኘውን ሰዎችም ሕክምና ለማስጀመር እንደሚሰራ ተገልጿል። ሰሞኑን ይፋ የተደረገው ፕሮጀክት የዩናይትድ ስቴትስ መንግስት በጸረ ኤችአይቪ እንቅስቃሴና በአጠቃላይም በጤናው ዘርፍ ለኢትዮጵያ ሲያደርግ የነበረው ድጋፍ አካል ነው። በሥነ ሥርዓቱ ላይ የተገኙት የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁም ዩናይትድ ስቴትስ ኤችአይቪን ከመዋጋት አንጻር ዋነኛ የኢትዮጵያ አጋር መሆኗን ለአሜሪካ ድምፅ አስረድተዋል።
የአሜሪካ መንግስት በፕሬዚዳንት የአስቸኳይ ጊዜ ኤችአይቪ ኤድስ ምላሽ በዩኤስኤድ እና በሲዲሲ በኩል ድጋፉን ከመጀመሩ ጀምሮ እንደ አውሮፓውያን አቆጣጠር 2003 ጀምሮ ድጋፍ ሲያደርግ ቆይቷል። ከኤችአይቪ ኤድስ አገልግሎትን በቀጥታ በመስጠት ላይ የተሰማሩ ተቋማትን፣ የመንግስት ተቋማትን እንዲሁም ደግሞ እነሱን የሚደግፉ አካላትን በመደገፍ እና በማስተባበር የራሳቸውን አስተዋጽኦ ሲያደርጉ ነበረ። ስለዚህ ዋና የደጋፊ ናቸው ብሎ መውሰድ ይቻላል። ከግሎባል ፈንድ ጋር የሁለቱ ናቸው በዋናነት ኤች አይ ቪ ኤድስን በመዋጋት ላይ እያገዙን ያሉት። የዩኤስኤድ ደግሞ የተለያዩ ፕሮጀክቶች አሏቸው፣ በቀጥታ ከኤች አይ ቪ ኤድስ አገልግሎት ጋር የተያዙ። ሁለተኛ ደግሞ ከጤና ስርዓት ማጠናከር ጋር የተያዙ የሰው ሀብት ልማትና አስተዳደርን ከማሻሻል አንጻር የሕክምና መሳሪያዎችና መድኃኒቶች አቅርቦት ስርዓትን ከመዘርጋት ከማጠናከር አንጻር እንዲሁም ደግሞ የፋይናንስ ስርዓታችንን ከማጠናከር አንጻር በተለይ ከማህበረሰብ አቀፍ የጤና መድን ማጠናከር ከሙከራ ተግባራ ጀምሮ ያለውን በሙሉ ሲደግፍ ነበረ። በዚህ በኤችአይቪ ኤድስ ፕሮጀክት ጋር የተያያዘ ነው። ሌሎቹ የበልጥ ተጋላጭ ማህበረሰብ ክፍሎች ላይ ያተኮረ የኤችአይቪ ኤድስ መከላከልና መቆጣጠር እንዲሁም ደግሞ በከተሞች ላይ ያተኮረ የኤችአይቪ ኤድስ መከላከልና መቆጣጠር ላይ የሚሰሩ ፕሮጀክቶችን ይደግፋሉ። እዚህም የአሜሪካ መንግስት በእነዚህ በሁለቱ አስተባባሪ ኤጀንሲዎች በኩል ድጋፉን ሲያደርግ ቆይቷል። ዛሬም ይፋ ያደረግነው የማህበረሰብ አቀፍ የኤችአይቪ ኤድስ ክብካቤና ሕክምና የዙ አካል ነው።
ከኢትዮጵያ የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ ጋር በዚሁ ርዕስ ላይ ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራችሁ አድማጮች፣ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:35 መሆኑን ነው የስቱዲዮ ሰዓታችን የሚያሳየው። እዚህ ዋሽንግተን ላይ ደግሞ ከቀኑ 8:35 ይሆናል ማለት ነው። ወደ ቀጣይ ዝግጅቶች ከማለፋችን በፊት ዋና ዋናዎቹን የዓለም ዜናዎች እናሰማለን።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ በምትደቅነው የኒውክሌር መሳሪያ አደጋ ምክንያት አዲስ ማዕቀቦች እንደሚጥሉ ገልጸዋል። በሰሜን ኮሪያ ላይ ስላላቸው ፍጥጫ ከስትራቴጂ ለማውጣት ሲሉ ከደቡብ ኮሪያና ከጃፓን መሪዎች ጋር ተገናኝቶ ለመነጋገር እየተዘጋጁ ነው። ዩናይትድ ስቴትስ የጸጥታ ኃይል አማካሪ ኤችአር መክማስተር ፕሬዚደንት ዶናልድ ትራምፕ ከ2 ዓመታት በፊት የኢራን የኒውክሌር ፕሮግራም እንዳይዳብር ለመግታት ከተደረገው ዓለም አቀፍ ውል ዩናይትድ ስቴትስን ለማስወጣት ወስነው እንደሆነ ሲጠየቁ ከመናገር ተቆጥበዋል። ውሳኔው ዩናይትድ ስቴትስ በኢራን ላይ የሚኖራት ሰፊ ስትራቴጂ አካል ይሆናል ብለዋል። ሂሪኬን ማሪያ በእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ ፖርቶሪኮና ዶሚኒካን ሪፐብሊክ ላይ ከባድ ዝናብ አውርዷል። ቀደም ሲል የመላ ደሴቲቱ የኤሌክትሪክ መብራት በሂሪኬኑ ምክንያት ጠፍቷል። ብዙ ቦታዎችን በጎርፍ አጥለቅልቋል። ቢያንስ የአንድ ሰው ሕይወት ጠፍቷል። ዶሚኒካን ሪፐብሊክ ላይ ደግሞ የአውሎ ንፋሱ ኃይል የቀነሰ ቢሆንም ጉዳት ማድረሱ አልቀረም። ሜክሲኮ ላይ በደረሰው ከባድ ርዕደ ምድር ምክንያት በተደረመሱ ሕንፃዎች ውስጥ የተቀበሩ ሰዎችን ፍለጋ የመድን ሠራተኞች ዛሬም ደፋ ቀና እያሉ ናቸው። በርዕደ ምድሩ አደጋ እስካሁን ባለው ጊዜ ከ230 በላይ ሰዎች አልቀዋል።
አዳነችን ለዜናው አመሰግናለሁ። ወደ ሁለተኛው አጋማሽ ቅንብሮች እንለፍ። አሁን ባህልና ማህበረሰብ። ከጥቂት ሳምንታት በፊት ወደ ስቱዲዮአችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተካሄደ ቃለ ምልልስ ነው። ባህልና ማኅበረሰብ ለምሽቱ ያሰናዳው ዝግጅት ታምራት ኃይሉ ይባላል። ከ15 ዓመታት በላይ በዘለቀችው ወርሃዊ መጽሔታቸው ቁም ነገር፣ ለንባብ ስለ በቁ ቁም ነገሮች፣ የህትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር ተወያይቷል። የመጀመሪያውን ምጥን የመንደርደሪያ ዝግጅት ነው።
ታምራት ኃይሉ የቁም ነገር መጽሔት ዋና አዘጋጅ፣ ወዲህ ወደ ስቱዲያችን ጎራ ብለሃል። እንኳን ደህና መጣ።
እንኳን ደህና ቆየኝ አሉላ።
ቁም ነገር የተሰኘች ቁም ነገር ያዘለች መጽሔት ለንባብ ታበቃላችሁ። እንደ ተረዳሁት ከወርሃዊ መጽሔትነት አሁን ፈጥና የምትታተም ሆናለች።
ልክ ነው።
በየሳምንቱ ትታተማለች። መጽሔት በየሳምንቱ ማሳተም አያዳግትም? በወርም ሲታተም ብዙ ውጣ ውረድ እንዳለ ነበር የሚገባኝ። እንዴት ነው? አያስቸግርም?
አስቸጋሪ ነው። ምንም ክርክር የለውም። አስቸጋሪ ነው። ጋዜጣ ወደ መሆን ደረጃ ደርሷል። አሁን ቀደም ሲል በወር ነበር የምንሰራው። ስንጀምር በአመት 12 ነበር የምናወጣው። ከዛ በኋላ ወደ 15 ቀን ደግሞ መጣን። ከ15 ቀኑ በኋላ ትንሽ ክፍተት ተፈጠረ። ፕሬስ ላይ እንደምታውቀው እኛ ሀገር ፕሬሶች ይጀመራሉ ቶሎ የመሞት አዝማሚያ አለ እና ብዙ ፕሬሶች በአንድ ወቅት ላይ ከገበያ ውጭ ሆኑና የንባብ ክፍተት ነበር የዛን ጊዜ። በዚህ የተነሳ ከአከፋፋዮችና ከአዘዋሪዎች ጋር መነጋገር ነበረብን። ያንን ክፍተት በየ15 ቀኑ ከመምጣት በየሳምንቱ ቢመጣ የተሻለ ይሆናል የሚል ነገር መጣ። ከዛ አቅማችን አስተባብረን ደግሞ ወደ ሳምንታዊ ገባን። የአንድ 4 ዓመት ሆኖናል ሳምንታዊ ከሆነ
መጽሔትን ያህል ነገር በአንድ ሳምንት ውስጥ አሳትሞ መምጣት የሚቀጥለው ሳምንት ሌላ ስራ ይጠብቃል። ብርታታችሁን ያሳያል። ከ300 ህትሞች በላይ ዘልቃችኋል። የህትመቱ ፍጥነት ቢለዋወጥም ያሳተማችኋቸው መጽሔቶች ቁጥር በርካታ ነው። ከ1994 መስከረም ወር አንስቶ ማሳተም እንደጀመራችሁ አስረድተኛል። 300 ህትም ወጥተዋል እስከ ዛሬ። የመቶኛውን፣ የ200ኛውን፣ የ300ኛውን በተለየ ልዩ እትም ይዛችሁ ትወጣላችሁ። በእነኛ እትሞች ውስጥ የዘገባችኋቸውንም ዘገባዎች ጎላ አድርጋችሁ አውጥታችሁ ታሳያላችሁ። የመቶኛውን እንመልከት። በእኚህ መቶ እትሞች ውስጥ በመጽሔታችሁ የተሸፈኑ ዘገባዎች ውስጥ ታዋቂ ሰዎችን እናያለን።
ልክ ነው። አዎ፣
እስኪ አስረዳን። የመቶኛውን እንመልከት ከአድማጮች ጋር።
የቁም ነገር መጽሔት እንዳየኸው የኪነ ጥበብ መጽሔት ነው። በዋነኝነት ማህበራዊ ኢሹዎችም ላይ እናተኩራለን። ማህበራዊ ጉዳዮች ላይ ስናተኩር ስፖርት አለ፣ መዝናኛዎች አሉ፣ ትምህርትም አለ፣ የፈጠራ ስራዎች አሉ። ስንጀምር ገደማ የዛሬ 15 ቀን ስንጀምር በአብዛኛው ትኩረቱ ኪነ ጥበብ
የዛሬ 15 ዓመት
የዛሬ 15 ዓመት ሲጀመር ገበያውም ያን ጊዜ ስለነበረ በኪነ ጥበብ ሰዎች ላይ ነበር የምናተኩረው እና ከዛ በየሙያ ዘርፉ የተሻለ ስራ ሰርተዋል ብለን የምንላቸውን ሰዎች እናናገር ነበር። አሁን መቶኛ እትሙን ስንሰራ ከነኚህ ሁሉ እትሞች ውስጥ 100 ሰዎችን መምረጥ ነበረብን። እንደ አጋጣሚ ሆኖ እንደውም ለአንባቢያኑ ጥያቄ አቅርበን እነማን በዚህ 100 ሰዎች ውስጥ መግባት አለባቸው። እዚህ ሀገር ላይ እንደምታውቀው ታይም
የሚባል እንደሚያደርገው
ኤግዛክትሊ 100 ሰዎችን በየአመቱ እየመረጠ ያወጣል እና እዛ አይነት ይዘት ነው ያለው። 100 ሰዎችን በልዩ ልዩ ዘርፎች የሙያ ዘርፋቸውን ስትመለከት ሐኪሞች አሉት፣ የፈጠራ ባለሙያዎች አሉት፣ ደራሲያን አሉ፣ የበጎ አድራጎት ሰዎች አሉ፣ ስፖርተኞች አሉበት። የኪነ ጥበብ ስንል ዘፋኙ ትንሽ በርከት ብሎ ይታያል እንጂ እነኚህ ሰዎች ሁሉ አሉና በየሙያ ዘርፋቸው የተለየ አስተዋጽኦ ያበረከቱ ሰዎችን ባጭር ፕሮፋይላቸው ተደርጎ እንደው ዝርዝሩን ደግሞ የሚፈልጉ ሰዎች ካሉ እነኚህ ሰዎች በየትኞቹ እትሞች ላይ ነው የወጡት?
ወደ ቀደመው እትም እንደሄዱ ተጋብዛለሁ።
እነሱ በየመጨረሻ ላይ ምንጫቸው እየተጠቀሰ በዝርዝር ይቀመጣል። የፈለገ ሰው ካለ ወደ ኋላ ተመልሶ ያንን ሪፈር የማድረግ የማመሳከር ይኖራል።
ትድር ይሰጣዋል። ግሩም ነው። እንዳልከው መጀመሪያው ላይ የኪነ ጥበብ ሰዎችን ከፍ ከፍ ብሎ እናያለን። ከቅርቦቹ ከወጣቶቹም ከኋለኞቹም ተቀላቅሎ እናያለን። ጌትነትን፣ ይሁን ፀሐይን፣ ቴዲ አፍሮን በርካቶች ናቸው። የፊልም ሰዎችን፣ ጋዜጠኞችን አካታቸዋል። ዛሬ በህይወት የሌሉትን ሜትር አርቲስት ሎሬት አፈወርቅ ተክሌን፣ አባባ ተስፋዬን እንመለከታለን። የሽፋን ስዕሉ ላይ የሚታዩትን ብቻ ላንሳ እንጂ እንዳልከው ውስጥ ገጾች ላይ በርካቶች ናቸው። እነኚህ ሰዎች በሌላ አነጋገር ምሳሌው የታይም መጽሔት ይመስለኛልና ተጽዕኖ አድራጊዎችን በህትመታቸው የግድ ዘገባ ባያቀርቡባቸውም በዓለም ላይ ከፍተኛ ተጽዕኖ ያደረጉ ሰዎችን ርዕስ ይሰጡታል። በአመት ውስጥ ክንዋኔዎቻቸው የጎሉ ሰዎችን ይመርጣሉ። ያን አይነት ስሜት ልንወስድ እንችላለን። ከመራረጣችኋቸው ሰዎች በዚህ ዘመን በዚህ ሰዓት በአንድ ወይ በሌላ መንገድ በተለየ ትኩረት እንዲሰጣቸው የሚያደርግ ተጽዕኖ አድራጊነት ከግምት ይገባል?
እንደዛ ማለት ይቻላል። በወቅቱ ከሰሩት ስራ አንጻር በሆነ ምክንያት ነው እኛ የዛን ጊዜ ቃለ ምልልስ ያደረግንላቸው። በየሙያ ዘርፋቸው አንድ የፈጠሩት ነገር አለ ወይም ያደረጉት አስተዋጽኦ አለ። በመሆኑም በዚህ ስንሰበስባቸው ቃለ ምልልስ የተደረገላቸው ሰዎች ብዛት ከነኚህ በላይ ናቸው። እነኚህ ብቻ ተመርጠዋል። የተመረጡበት ምክንያት ባደረጉት አስተዋጽኦ፣ በተቀባይነት ያው ሰውም ድምጽ እንዲሰጥበት አድርገናል፣ ምርጫም እንዲቀርብበት አድርገናልና አንዳች ነገር ያበረከቱ ሰዎች ናቸው ተብሎ ሊወሰድ ይችላል። አድርገዋልም። አንዳንዶቹ ስትመለከት ከታሪክ፣ ከፊልም፣ ከሙዚቃ ኪነት ራሱ የስፖርት ሰዎች እና ኃይሌ ገብረስላሴ ሁሉ አሉበት፣ ቀነኒሳ ሁሉ አለበትና ይሄ እትም በወጣበት ጊዜ በጣም ፖፑላር የነበሩ ሙያተኞች ናቸው።
ግሩም ነው። ትምህርታዊም የግለሰቡን ስራና ክንዋኔ በምትተርኩበት ወይም በመጽሔታችሁ በምታወጡበት ጊዜ ለትምህርት የሚሆኑ ቁም ነገሮችን አንባቢያን የሚያገኙበት ከመዝናናት ባሻገር ስማችሁ ቁም ነገር ነውና ቁም ነገር ይዞ የመውጣት አላማ እንዳላችሁ ግልጽ ነው። እንዴት ጀመረ ቁም ነገር? እስኪ ወደ ጅማሯችሁ እንመለስ።
እንግዲህ ጅማሬው የዛሬ 15 ዓመት የጋዜጣ ስራ ላይ ነበርን። ዘ ፕሬስ የሚባል ጋዜጣ የኪነ ጥበብ መጽሔት ነው የጀመር ነው እና በወቅቱ የኪነ ጥበብ መጽሔት አልነበረም። የዛሬ 15 ዓመት ጋዜጦች ናቸው ያሉት። ጋዜጦችም ብዙ ጊዜ ትኩረታቸው ያ ወቅታዊ በሆኑ የፖለቲካ ኢሹዎች ላይ ነበር የሚያተኩሩት እና ከዚህ የተለየ የኪነ ጥበብ የመዝናኛ መጽሔት ብንጀምር የሚል ሀሳብ ነበረን። እዛው የነበሩ ልጆች ጓደኞች ጋር ተነጋገርንና እንግዲህ የምናውቃቸውን ታዋቂ ሰዎች የዛን ጊዜ አናገርን። የመጀመሪያው እትም ላይ ቴዲ አፍሮ አለበት፣ አለባቸው ተካ አለበት። በወቅቱ በጣም ፖፑላር ቁጥር አንድ መጽሔት ማለት ነው እሱ እና አለባቸው ተካ አለ
1997
ነው እሱ ያረፈው።
ትመታችሁ 1994
ላይ ነው። የዛን ጊዜ አለቤ ሾው የሚለውን ተወዳጅ የቴሌቪዥን ትርኢት በኢትዮጵያ ቴሌቪዥን ያቀርብ ነበርና እሱ አለበት። እነ ላፎንቴኖች አሉ። የዛን ጊዜ የመጀመሪያ ሁለተኛ ካሴቶቻቸውን አውጥተው ፖፑላር የነበሩበት ጊዜ ነው። ቻቺ ታደሳለችበት እና በጣም በጉጉት የሚጠበቅ መጽሔት ነበረ። እንደ አጋጣሚ ሆኖ ምን ረድቶናል? የዛን ጊዜ ዘፕሬስ ላይ የመስራታችን ያህል በየሳምንቱ ጋዜጣው ሲወጣ ዘፕሬስ ጋዜጣው ላይ እናስተዋውቀው ነበረ። ከዛ የመጀመሪያው እትም ሲወጣ በአንድ ጊዜ ነው ያለቀ የነበረው እና ያ በጣም ጉልበት ሰጠን። ከዛም በቋሚነት ይሄ መጽሔት በየወሩ ቢሰራ የተሻለ ተቀባይነት ሊያገኝ ይችላል በሚል ከዛ በኋላ ከዘፕሬስ ስር የነበረውን ፍቃድ ወደ ግል ፍቃድ አዙረ ነው ከዛ ተጀመረ ማለት ነው። ከዛ ጀምሮ አሁን ድረስ እንግዲህ ሳይቋረጥ
ይሏል። ይሄ ምናልባትም አንድ ከህትመትና ከጋዜጠኝነት ጋር የተያያዘ ሁኔታ እንድናነሳ ይጋብዛል። ሳይቋረጥ 15 ዓመት መዝለቅ ብዙ ሌሎች ነገሮችን ከግምት ማስገባት ይጠይቃል። መጀመሪያ መጽሔታችሁ በአንባቢው ዘንድ ያለውን ተቀባይነት ከግምት ማስገባት፣ ሳይቋረጥ እየታተመ መቀጠል መቻልን፣ በአንጻሩ ደግሞ ኢትዮጵያ ውስጥ የህትመት ስራዎች ከአንድ በላይ በሆነ ምክንያት የማይዘልቁበት ሀገር ነው። የፕሬስ ነጻነትንም በተመለከተ ጠንከር ያሉ ትችቶች ከዓለም አቀፉ ማህበረሰብ የሚደርስባት ሀገር ናትና እንዴት ተቻላችሁ?
አድማጮች፣ አሉላና የቁም ነገር መጽሔት አዘጋጅ ታምራት ኃይሉ የጀመሩት ውይይት አልተቋጨም። ሰፋ ያለው ቅንብር በእሁዱ የራዲዮ መጽሔት ይቀርባል። ተከታተሉ።
አሁን ወደ ቀዳሚው የምሽት ቅንብር እናልፋለን። ከአስር ዓመታት የእድገት ጉዞ በኋላ መላውን ዓለም ያሰጋ ረሃብ ማሰራራቱን የተባበሩት መንግስታት ድርጅት አስጠናቀቀ። እንደ አውሮፓ አቆጣጠር ከ2015 ከ2016 ዓመተ ምህረት በነበረውና እስከ 40 ሚሊዮን ህዝብ ከተራበበት የበለጠ ወደ 815 ሚሊዮን የሚሆኑት በየዕለቱ ለረሃብ ይጋለጣሉ። ይህ የተረጋገጠው የዓለማችን አስተማማኝና የተመጣጠነ የምግብ አቅርቦትን በተመለከተ ዘገባ ላይ ነው። ዘገባው የአሜሪካ ድምፅ ዘጋቢ ጆዲ ካፒዮ ነው። አዲስ አበባ ያቀርበዋል።
በዘገባው መሰረት ለሰዎች መራብ አይነተኛ ምክንያት በየአገሩ የሚቀሰቀስ ግጭትና እንደ ጎርፍ እንዲሁም ማዕበል የመሰሉ ከአየር ለውጥ ጋር የሚመጡ ክስተቶች ናቸው። የተባበሩት መንግስታት ድርጅት መስሪያ ቤቶች ለመጀመሪያ ጊዜ ዓመታዊ ዘገባዎቻቸውንም አውጥተዋል። የዓለም ምግብ ፕሮግራም WFP፣ የዓለም እርሻና ምግብ ድርጅት FAO፣ ዓለም አቀፍ የእርዳታና የእርሻ ልማት እንዲሁም የዓለም ጤና ድርጅት WHO ናቸው። ሆሴ ግራዚያኖ ዳ ሲልቫ የFAO ዲሬክተር ናቸው።
We have now 815 million people suffering from
ባለፈው 2016 ዓመተ ምህረት 815 ሚሊዮን ህዝብ ነው ለረሃብ የተጋለጠው። ይህን ላስምርበት ሪፖርቱን ያቀርብነው ባለፈው ዓመት ነው። ረሃቡ በአሁኑ ወቅት 2017ም እንደዚያ እንደማይሆን ግን ተስፋ እናደርጋለን።
በተመጣጠነ ምግብ እጥረት የሚሰቃዩ ህዝቦችም ቁጥራቸው ጨምሯል ብለዋል።
It is now up to 11% of the world population.
ከዓለም አጠቃላይ ህዝብ በ11% ከፍ ብሏል። ይህም ከአምስት ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2012 ከነበረው ጋር ተመሳሳይ መሆኑ ነው። ይህ እንግዲህ በ2016 በዓለም ውስጥ ከሚገኙት 9 ሰዎች አንዱ በየቀኑ ይራባል ማለት ነው።
የዓለም የእርሻና ምግብ ፕሮግራም FAO ወይም FAO ዲሬክተር እንደገለጡት ይህ ረሃብ የተከሰተው የዓለም መሪዎች እንደ አውሮፓ አቆጣጠር በ2030 ረሃብን ጨርሶ ለማጥፋት ከተስማሙ ከሁለት ዓመታት በኋላ መሆኑ ነው። በአንዳንድ ከሰሃራ በታች በሚገኙ የአፍሪቃና አሲያ አገሮች የምግብ ዋስትና እያሽቆለቆለ መምጣቱንም የFAO ዲሬክተር አስምረውበታል። ደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያ እና የመን ያለው ረሃብ ቢጤ ሁኔታ ወይም ረሃብ መሰል ክስተት ከግጭቶችና ከድርቅ የመጣ ነው። በዚህም ወደ 20 ሚሊዮን ህዝብ ተጎድቷል። ደቡብ አሜሪካ ውስጥ የሚከሰት ረሃብ አብዛኛው መነሻው በኢኮኖሚ አለመስተካከልና ከሥራ አጥነት የሚመነጭ ነው። እንደገና የFAO ዲሬክተር ደ ሲልቫ
In this scenario we may well see the return of hunger to countries where
ከዚህ የምንረዳው ረሃብን ካስወገዱ ወይም ያስወገዱ ባሉ አገሮች ውስጥ ረሃብ ዳግም ሊከሰት መቻሉን ነው።
የዓለም ምግብ ፕሮግራም WFP ዋና ሥራ አስኪያጅ ዴቪድ ቢዝሊ በበኩላቸው ሰው ሰራሽ ግጭቶች ቀውስን፣ ረሃብን እንዲሁም በህብረተሰብ መካከል መለያየትን ይፈጥራሉ ብለው የረሃብተኞች ቁጥር በአንድ ከመቶ ከፍ ሲል የፍልሰተኞች ቁጥርም በሁለት ከመቶ ያድጋል ሲሉ ተናግረዋል። ከፍተኛውን ጉዳት የሚያስከትሉት ብዙዎቹ ሕፃናት የሆኑባቸው ሰው ሰራሽ ግጭቶች ናቸው ሲሉም አክለዋል ጋርዚያኒ።
There are 155 million stunted children in the world, a reduction, but in the war zones.
ለድገት መቀጨጭ የተጋለጡ የዓለማችን ህጻናት ቁጥር 155 ሚሊዮን ደርሷል። አጠቃላይ ያዙ ቀንሷል። ነገር ግን በጦርነት ቀጠና አካባቢ ያሉ 122 ሚሊዮን ሲደርሱ 75% የሚሆኑት ግጭቶች በሚካሄዱባቸው ስፍራዎች ውስጥ ያሉ ናቸው። ከዓለማችን 815 ሚሊዮን ለረሃብ የተጋለጡ ወገኖች መካከል ደግሞ 60% የሚሆኑት ግጭቶች ባሉባቸው አካባቢዎች ያሉ ናቸው።
አራቱን የሰብአዊ ቀውሶች ለማስወገድ ዋና መፍትሄው ወታደራዊ ሳይሆን ፖለቲካዊ መፍትሄ እንደሆነም የWFP ዲሬክተር ተናግረዋል።
So we call upon the leaders of the world to come together and apply the pressure that's necessary.
ስለሆነም ለዓለም መሪዎች የምናሳስበው እነኚህን ቀውሶችና ግጭቶች ለማስወገድ የሚያስችል ከፍተኛ ጫና ወይም ግፊት እንዲያደርጉ ነው። ይህ ከሆነ በዓለም ውስጥ ረሃብ ጨርሶ ይጠፋል። ግን በጣም ያሳዝናል፣ በጣም ያሳፍራል። በሰብአዊነት ላይም ክስ እንደመመስረት ያስቆጥራል። ዛሬ በዓለማችን ካለው የቴክኖሎጂና ከሀብት ብዛት አኳያ ሲታይ በተቃራኒው እየሄድን ይመስላል።
የዩኒሴፍ ዋና ዲሬክተር አንቶኒ ሌክ በበኩላቸው በረሃቡ ዙሪያ ይፋ የሆነውን ዘገባ ያጠናክራሉ።
Millions of children across northeast Nigeria, Somalia, South Sudan, Yemen and elsewhere.
Samin misraq Nigeria, Somalia, Dawub Sudan, Yemen na belilich makababiyoch nisuhan zegwish nachaw yerahabi hun weym yegichitoch salabayim yonud. Begichitoch akababi menori miyaskat law tank rahabi chadallam. Nda kolera na kufim mishasalu liwaggadu bimichuluh mamoch meyyazin na kamenori abota mefenakal na katmirt bota mestagwagunum yaskat lal.
የእርሻና የእርዳታ ልማት ድርጅት ዳይሬክተሩ ጊልበርት ሁክቦ በበኩላቸው ረሃብ በርግጥ ሰው ሰራሽ ችግር ነው ይላሉ።
The conditions that create hunger are clearly linked to weak policy.
የረሃብ ዋነኛ ምክንያትና ሰበቡ ደካማና መጥፎ አስተዳደር ነው። ቀጣይነት ያለው አስተማማኝ ብሔራዊና ዓለም አቀፋዊ የምግብ ዋስትና ፖሊሲዎችን ተግባራዊ አለማድረግም ሌላው የረሃብ መንስኤ ነው።
የዓለም ጤና ድርጅት WHO ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረኢየሱስ ጤናማ ያልሆነ አመጋገብን ጨምሮ የልብ ህመምና የስኳር ህመም ካንሰር በተለይም በደሃ ሀገሮች ያለውን ግዙፍ ስፍራ ጠቅሰው ያስተነቅቃሉ።
Unhealthy eating is the leading cause of disease globally and maternal and child undernutrition.
ባለማችን ትልቁ የበሽታ ጠንቅ ጤናማ ያልሆነ አመጋገብ ነው። የናቶችና የህፃናት ያልተመጣጠነ አመጋገብ ለሰውነት ክብደት ከ10ሩ በከፋ ደረጃ ከሚቀመጡ የህመም አይነቶች ውስጥ ናቸው። ለነኚህ ችግሮች መፍትሄ በማግኘት አደጋዎቹንና በየአመቱ ሊደርሱ የሚችሉ ህመሞችን መግታት ይቻላል።
የነዚህ የተባበሩት መንግስታት ድርጅት ልዩ ልዩ መስሪያ ቤት ዳይሬክተሮች ባሰሙት የጋራ ማሳሰቢያ የዓለማችን አስተማማኝና የተመጣጠነ የምግብ አቅርቦት ዘገባ ቸል ሊባል የማይገባው የማስጠንቀቂያ ወይም የማንቂያ ደወል መሆኑ ሊጤን ይገባል ይላሉ።
ከመጨረሻው ቅንብር ላይ ደርሰናል አድማጮች። አሁን የጤና ፕሮግራም ይከተላል። አዘጋጅና አቅራቢው ሰለሞን አባተ ነው።
ወደ ሌሎች ሀገሮች ሊዛመት ይችላል ተብሎ የተሰጋን ገዳይ ኮሌራ ናይጄሪያ ውስጥ ለመቆጣጠር የታሰበ መጠነ ሰፊ የክትባት መርሃ ግብር እየተካሄደ ነው። ይህ በሰሜን ምስራቅ ናይጄሪያ አካባቢዎች ውስጥ እየተካሄደ ያለውን ዘመቻ እየመራ ያለው የተባበሩት መንግስታት የዓለም የጤና ድርጅት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። ባለፉት ጥቂት ወራት ውስጥ ብቻ በዚህ እጅግ ገዳይ ነው በተባለ ወረርሽኝ 2600 ሰው ተይዞ የ48 ሰዎችን ሕይወት ማጥፋቱ የተነገረ ሲሆን ይህ ቦርኖ በሚባለው ቀደም ሲል የሽብሩ ቡድን የቦኮ ሐራም ጠንካራ ይዞታ በነበረ ግዛት ውስጥ አብዝቶ የተስፋፋ ችግር ከመጠን ያለፈ ጥፋትን የሰነቀ እንደሆነ WHO አስታውቋል። ቀደም ሲል የሀገር ውስጥ ተፈናቃዮች በሰፈሩባቸው የመጠለያ ካምፖች ውስጥ የተቀሰቀሰና እየተስፋፋ የቆየው ወረርሽኝ አሁን ወሰኖቹን እያሰፋ ከካምፖቹም ከናይጄሪያም ወጥቶ ወደ አጎራባች ሀገሮች ወደ ቻድና ሰሜናዊ ካሜሩን የመዛመት ስጋት የደቀነ መሆኑን የዓለሙ የጤና ድርጅት የአካባቢና የድንበር ዘለል ወረርሽኞች መምሪያ አስተባባሪ ዶሚኒክ ሌግሮስ ተናግረዋል። በዚያቹ በቦርኖ ስቴት ውስጥ ብቻ ቁጥሩ ወደ 1 ሚሊዮን ለሚጠጋ ሰው በአፍ የሚወሰድ የኮሌራ መከላከያ ክትባት እንደሚሰጥ ሌግሮስ አመልክተዋል።
Once it's out of the box, once it has
አንዴ ካለበት አካባቢ ከወጣና ከተሰራጨ ለመቆጣጠር እጅግ አስቸጋሪ ይሆናል። የሚያዘው ሰውና የሞቱም መጠን እጅግ የበዛ ነው የሚሆነው። ስለዚህ ይህ ወረርሽኝ ቻድ አይደርስም የሚል ተስፋ አለን። ምክንያቱም ቻድ ውስጥ እንዲሁም ከሱዳን ምዕራባዊ አካባቢዎች ጋር በመትዋሰንባቸው ምስራቃዊ ግዛቶቿ 344 ሰው በኮሌራ ተይዞ 49 ሰው በመሞቱ በማስጠንቀቂያ ጥሪ ውስጥ የምትገኝ ሀገር ነች።
በዚህ በቻዱ ወረርሽኝ የሞቱ መጠን በአጠቃላይ ከሚያዘው ሰው 14 ከመቶ ተመልሶ እንደማያገግም የሚያሳይ መሆኑን የጠቆሙት ሌግሮስ በመደበኛው ሁኔታ ኮሌራ ሲከሰት የሞቱ መጠን ከአንድ ከመቶ ያነሰ መሆኑንም ገልጸዋል። በዚህ ዓመት ውስጥ በዓለም ዙሪያ ወደ 3 ሚሊዮን የሚጠጋ ሰው በኮሌራ ወረርሽኝ እየተጠቃ መሆኑንና ከዚህ ውስጥ እየሞተ ያለው ሰው ቁጥር ወደ 95 ሺህ እንደሚሆን የዓለም የጤና ድርጅት አመልክቷል። በዘንድሮው ዓለም አቀፍ የኮሌራ ወረርሽኝ እጅግ የከፋው የደረሰው የመን ውስጥ ሲሆን ወደ 700 ሺህ የሚሆን ሰው ተይዞ 2000 የሚሆን ሞቷል። አፍሪካ ውስጥ ያለው ሁኔታ እጅግ እያሰጋው መሆኑን የጤና ድርጅቱ ገልጿል። በአስሮች ሺዎች የሚቆጠሩ ሰዎች ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ በኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች፣ ኬንያና ታንዛኒያ ውስጥ እንዲሁም በሌሎችም አካባቢዎች በተከሰቱ ወረርሽኞች በአስሮች ሺዎች የሚቆጠር ሰው ተይዞ በሺዎች የሚቆጠሩ መሞታቸውን የዓለም የጤና ድርጅት አመልክቷል። አልኮሆል በመጠጣትና በሌላም መልክ በመውሰድና በካንሰር መካከል ያለውን ግንኙነት አስመልክቶ አልኮሆል አምራች ኩባንያዎች ለተጠቃሚው ሕዝብ የተሳሳቱ መረጃዎችን እየሰጡና እያሳሳቱ ነው ሲሉ ሳይንቲስቶች ክስ እያሰሙ ናቸው። ይህንን የአልኮሆል አምራቾችን አድራጎት ትንባሆ አምራች ኩባንያዎች ሲጋራ በማጤስና በሳምባ ካንሰር መካከል ያለውን ግንኙነት አስመልክቶ እየሰጡ ናቸው ካሉት የተሳሳቱ መረጃዎች ጋር አመሳስለውታል። ለንደን የሚገኘው የንጽህናና የሐሩር አውራጃ ሕክምና ትምህርት ቤት ተመራማሪዎች በዓለም ዙሪያ የተከፈቱ 28 የአልኮል ኢንዱስትሪ ዌብሳይቶችን መፈተሻቸውን የሪፖርተራችን ሄንሪ ሪጅዌል ዘገባ ይጠቁማል። አብዛኞቹ ዌብሳይቶች በአልኮሆልና በካንሰር መካከል ያለውን ግንኙነት አስመልክቶ አንድም የተሳሳተ ወይም የተዛባ መረጃ እንደሚሰጡ የለንደኑ ተመራማሪ ፕሮፌሰር ማርክ ፔቲክሩ ተናግረዋል።
ከአልኮል አጠቃቀም ጋር የተያያዙ አንዳንድ የጤና ችግሮችን አስመልክቶ ዌብሳይቶቹ ቢጠቁሙም ካንሰርን ሆን ብለው ዘለውታል፣ ወይም አንዳንድ ሊጠቀሱ ይገባቸው የነበሩ የካንሰር ዐይነቶች ሳይነሱ ቀርተዋል። በተለይ የጡትና የፊንጢጣ ካንሰርን የመሳሰሉ።
ዋሽንግተን ዲሲ ላይ የሚገኘው ከኃላፊነት ስሜት ጋር መጠጣት የሚባል ጥምረት ለቪኦኤ በሰጠው መግለጫ ኩባንያዎቹ አልኮሆል ከካንሰር ጋር ያለውን ግንኙነት በተገቢው ሁኔታ ባለማሳወቃቸው ወይም የተዛቡና የተሳሳቱ መረጃዎችን በመስጠታቸው ክስ የከፈተ መሆኑን ገልጿል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የዛሬውን ዝግጅቱን እዚህ ላይ በቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐየንን ከአቀናባሪያችን ከብርሃን ኃይሉ ከዋና አዘጋጅ ተስተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል
በቀጣዩ የጸጋዬ እሸቱ ዜማ እንሰናበታለን። ተከለከለ አሉ ይላል። ሰላም ደናደሩ። ተከለከለ አሉ ተከለከለ አሉ ተከለከለ አሉ ፈረሻላም መነው መዘጋቱ መነው መከልከሉ መነው መዘጋቱ መነው መከልከሉ ተወደደሽ
ale mare balla tagam chem malka amokrawal